ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሰኔ 16 2014 ዓ.ም ዝግጅታችን ጀመረ። የኢትዮጵያ መንግስት በምዕራብ ወለጋ ዞን የተፈጸመውን የጅምላ ግድያ በተመለከተ በአስቸኳይ እንዲያጣራ ተመድ ጠየቀ። ዝርዝር ዘገባ ይኖረናል። ህወሓት የእርዳታ አውሮፕላኖች መቀሌ ኤርፖርት እንዳያርፉ መከልከሉን የኢትዮጵያ መንግስት ሲገልጽ፣ ህወሓት በበኩሉ ክሱን አስተባብሏል። ይህንንም የተመለከተ ዘርዘር ያለ መረጃ ከዜናው በኋላ ይዘንላችሁ እንመለሳለን። ሌሎች በርከት ያሉ ቅንብሮችም ለምሽቱ ተሰናድተዋል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። አበባየሁ ገበያው የዌብና የማህበራዊ ድረገጽ ፕሮዲሰራችን ናት። ግርማ ደገፋው ደግሞ በምስልና ድምፅ ቅንብር አብሮን ያመሻል። እናንተም እስከ ምሽቱ አራት ሰዓት አብራችሁን አምሹ። የዝግጅቶቻችንን ከዚህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንዲሁም በአት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝናቸው ዋና ዋና የዓለም ዜናዎች እንወሰዳችሁ።
ሰላም ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። ደረጀ ደስታ ነኝ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የኦሮሚያ ኒውስ ኔትወርክ ሁለት ጋዜጠኞችን የክስ መዝገብ ለመመልከት ቀጠሮ ሰጥቶ የነበረው የኦሮሚያ ከፍተኛው ፍርድ ቤት ተለዋጭ ቀጠሮ መስጠቱን የተጠርጣሪዎቹ ጠበቃ አቶ ቦና ያዞ ተናገሩ። ፍርድ ቤቱ ከሕግ አግባብ ውጪ ክስ እንዲሻሻል ትዕዛዝ ሰጥቷል የሚል አቤቱታ ማቅረባቸውንም ጠበቃው ገልጸውልናል። ክሱንና አቤቱታውን ለመስማትም ተለዋጭ ቀጠሮ ተሰጥቷል። ገልሞ ዳዊት ተጨማሪ አለው።
በኢትዮጵያ አስቸኳይ ጊዜ አዋጅ ታውጆ በነበረበት ወቅት የሽግግር መንግስት በማቋቋም ሀሳብ ውስጥ ተሳትፈዋል በሚል ተጠርጥረው በቁጥጥር ስር የሚገኙት ሁለት የኦሮሚያ ኒውስ ኔትወርክ ኦኤንን ጋዜጠኞች ለሱዱላና ብቅላ አመኑ እንዲሁም ሌሎች 15 ሰዎች ዛሬ በአዲስ አበባ ሳር ቤት አካባቢ ባለው የኦሮሚያ ከፍተኛ ፍርድ ቤት ችሎት ቀርበው ነበር። የተከሳሾቹ ጠበቃ ባለፈው ችሎት በፍርድ ቤት ተሻሽሎ እንዲቀርብ የተወሰነን ክስ ከመቀበል በፊት በተከሳሾቹ በኩል አቤቱታ ለፍርድ ቤቱ መግባቱን ገልጸዋል።
አቤቱታው ከዚህ በፊት በመጀመሪያ ደረጃ መቃወሚያ መሰረት ፍርድ ቤቱ አቃቤ ሕግ ክሱን ተሻሽሎ እንዲያቀርብ አዞ ነበር። በዚህ ውስጥ ክሱ ተሻሽሎ እንዲቀርብ ያዘዘው ወሳኝ ነጥቦች ነበር እና አቃቤ ሕግ ክሱን ተሻሽሎ ሲያመጣ እነኚህ ኮር የሆኑ ነጥቦችን ሳያሻሽል አቅርቦ ነበር ክስ። ይሄ በፍርድ ቤቱ ትዕዛዝ መሰረት ሳይሻሻል የቀረበው ክስ ላይ እኛም በበኩላችን ክሱ እንዳልተሻሻለ ሻሽሯል የተባለ ክስ ደግሞ ተከሳሾች ላይ ክስ እንደሌለ የሚያስረዳ ስለሆነ ይሄ ክስ ይታለፍና በቀሩት ክሶች ላይ ክርክር ይቀጥል የሚል ነበረ ክርክራችን። ስለዚህ ፍርድ ቤት ማድረግ የነበረበት አንድ፣ አቃቤ ሕጉ የፍርድ ቤትን ትዕዛዝ አክብሮ ክሱን አላሻሻለም፤ ሁለተኛ፣ ለማሻሻልም ጥያቄ አላቀረበም፤ ሶስተኛ፣ የቀረበ ክስ ደግሞ ተከሳሾቹ ላይ ክስ እንደሌለ የሚያመላክት ስለሆነ ይህንን አልፈው በቀሩት ክሶች ላይ ክርክር ማድረግ ነበረበት የሚል ነው።
አቃቤ ሕግ ከዚህ ቀደም በነበሩት ችሎቶች ክሶቹን ሳያሻሽል በመቅረቱ ችሎቱ በራሱ ክስ እንዲሻሻል መፍቀድ አልነበረበትም፣ ስለዚህም ዳኞች ውሳኔያቸው ትክክል አይደለም በሚል የችሎቱ ዳኞች እንዲቀየሩ መጠየቃቸውን ገልጸዋል። ችሎቱ አዲስ ያስገቡትን አቤቱታና የክስ መዝገቡን ለመስማትም ለመጪው ማክሰኞ ሰኔ 21 ተለዋጭ ቀጠሮ መስጠቱንም አቶ ቦና ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
የአውሮፓ ህብረት ፓርላማ ዩክሬንና ሞልዶቫን 27 አባላት የሚገኙበት የአውሮፓ ህብረት አባል ሆነው በእጩነት እንዲቀላቀሉ ዛሬ ሐሙስ በሰጠው ድምጽ ወስኗል። ይህ ሙሉ አባል ለመሆን ለሚያበቃውና ግልጽ ላልሆነው የወደፊቱ ሂደት የመጀመሪያው እርምጃ መሆኑም ተነግሮለታል። በብራስልስ የተሰባሰቡት የአውሮፓ ህብረት መሪዎች በዚህ ጉዳይ ላይ መወሰንን ጨምሮ በዩክሬን ያለው ጦርነት በዓለም የምግብ ደህንነት ላይ በሚያሳድረው ተጽዕኖና እንዲሁም በአውሮፓ ተጨማሪ የኢኮኖሚ ወታደራዊና ሰብአዊ ድጋፍ ላይ እንደሚነጋገሩ ተመልክተዋል። የዚምባብዌ መምህራን ማህበራት ደሞዛችን ያሽቆለቆለ በመጣው የዚምባብዌ ገንዘብ ሳይሆን በአሜሪካን ዶላር ይከፈልን በማለት አድማ የመቱትን የአገሪቱን የጤና ሰራተኞች የሥራ ማቆም አድማ መቀላቀላቸውን አስታወቁ። ካለፈው ሰኞ ጀምሮ የዚምባብዌ መንግስት ሆስፒታሎች ውስጥ የሚሰሩ ዶክተሮችና ነርሶች መንግስት ደሞዛቸውን ተመልክቶ እንዲያሻሽል በመጠየቅ ላይ እንደሚገኙ ተነግሯል። የአንዳንዶቹም ደሞዝ በወር ከ25 ዶላር ያነሰ መሆኑ ሲገለጽ፣ የአብዛኞቹ የወር ደሞዝ ሲመነዘር ወደ 55 ዶላር የሚጠጋ መሆኑ ተመልክቷል። ይህም ድሮ ያገኙት ከነበረው ጋር ሲነጻጸር በ10 እጅ መቀነሱን ሰራተኞቹ ሐራሬ ለሚገኘው የአሜሪካ ድምጽ ዘጋቢ ተናግረዋል። እንደ አውሮፓ አቆጣጠር በሚቀጥለው 2023 ዓመተ ምህረት ከ2 ሚሊዮን በላይ ስደተኞች በሶስተኛ አገር ጥገኝነት ማግኘት እንደሚኖርባቸው የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን UNHCR ተነበየ። የዘንድሮ የጥገኝነት ፈላጊ ስደተኞች ቁጥር 1.47 ሚሊዮን ሲሆን ለሚቀጥለው ዓመት የተተነበየው ቁጥር ከአምናው በ36% ይበልጣል። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ቆንጅት ታዬ ታቀርባለች።
በመላው ዓለም የሚገኙት ከ27 ሚሊዮን የሚበልጡ ስደተኞች ሁሉም ጦርነትን፣ ሁከትን፣ ግጭትን ወይም ጭቆናና አፈናን ሸሽተው ሀገራቸውን ጥለው የተሰደዱ ናቸው። በመሆኑም ሁሉም ዓለም አቀፍ ከለላና ጥበቃ የሚያስፈልጋቸው ናቸው። ታዲያ ከመካከላቸው ከሌሎቹ በተለየ ደረጃ ተጋላጭ ሆኖ አሉ። ወደ ሀገራቸው ለመመለስ የማይችሉ ወይም በአጎራባች ሀገሮች ደህንነታቸው ተጠብቆ ለመኖር የማይችሉት ወይም ደግሞ የተለየ ችግር ያለባቸውና የአካል ጉዳተኞች ከነዚህ መሃል ይጠቀሳሉ። እጅግ ተጋላጭ የሆኑ ወይም ላሉባቸው ልዩ ችግሮች በስደተኝነት በተጠለሉባቸው ሀገሮች መፍትሄ ለማግኘት የማይችሉ ስደተኞችን ሶስተኛ ሀገር በጥገኝነት ተቀብሎ ማስፈሩ ምን ያህል ሕይወት አድን መንገድ እንደሆነ የዩኤንኤችሲአር ቃል አቀባይ ሻቢያ ማንቱ ሲያስረዱ እንዲህ ብለዋል።
ዩኤንኤችሲአር ባለፈው ዓመት ሶስተኛ ሀገር እንዲቀበላቸው ከጠየቀላቸው ስደተኞች መካከል 37% ሕጋዊና አካላዊ ከለላ የሚያስፈልጋቸው ናቸው። 32% የጥቃት ወይም የሰቆቃ አድራጎት ሰለባ የነበሩ ሲሆን 17% ደግሞ ተጋላጭ የሆኑ ሴቶች፣ ታዳጊ ወጣቶችና ሕፃናት ናቸው።
በመጪው ዓመት በቀዳሚነት በሶስተኛ ሀገር የጥገኝነት ከለላ የሚያስፈልጋቸው በተለያዩ የአፍሪካ ሀገሮች የተጠለሉ ስደተኞች ሲሆኑ፣ በመቀጠል በመካከለኛው ምስራቅ ሀገሮች፣ በሰሜን አፍሪካ ሀገሮችና ቱርክ ውስጥ የሚገኙ ስደተኞች መሆናቸውን UNHCR ገልጿል። ከዚህም ውስጥ ወደ 778,000 የሚሆኑ ሶሪያውያን ትልቁን ቁጥር እንደሚይዙ ነው ቃል አቀባዩ ማንቱ ያስረዱት። በሶስተኛ ሀገር ጥገኝነት የሚያስፈልጋቸው ስደተኞች ቁጥር እየጨመረ እንደሚሄድ የUNHCR ቃል አቀባይ አስጠንቅቀዋል። መንግስታት በቀጣይ ዓመታት በጥገኝነት የሚቀበሏቸውን ስደተኞች ቁጥር እንዲያሳውቁ፣ የተቀበሏቸውንም የሚወስዱበትን ሂደት እንዲያፋጥኑ UNHCR ተማጽኖ አቅርበዋል።
ከስልጣናቸው ተወግደው በእስር የሚገኙት የማይንማር መሪ ሳንሱኪ ዛሬ ረቡዕ በአገሪቱ ዋና ከተማ ወደሚገኘው እስር ቤት መዛወራቸው ተነገረ። የተመሰረተባቸውን ክስ የሚያስችለውም ችሎት ከፍርድ ቤቱ ወደ እስር ቤቱ መዛወሩ ተመልክቷል። ሳንሱኪ በወታደራዊ መንግስት ተነስተው በቁጥጥር ስር ከዋሉበት እንደ አውሮፓ አቆጣጠር 2021 መጀመሪያ አንስቶ ቢያንስ ወደ 20 በሚጠጉ ወንጀሎች ተከሰዋል። ሳንሱኪ ሁሉንም አስተባብለዋል። ምዕራባውያን አገሮች በአስቸኳይ እንዲፈቱ የጠየቁ ሲሆን ወታደራዊ መንግስቱ ጉዳያቸው በገለልተኛ ፍርድ ቤት እየታየ ነው ብለዋል። በሌላም በኩል የማይነማር ወታደራዊ ገዢዎች በሚቀጥለው ዓመት ነጻና ፍትሃዊ ምርጫ ለማድረግ የግቡት ቃል ለፕሮፓጋንዳ ፍጆታ የዋለ ሐሰተኛ መረጃ ነው። ዓለም አቀፉ ማህበረሰብ በዚህ ፕሮፓጋንዳ መታለል የለበትም ሲሉ አንድ የተባበሩት መንግስታት ባለሙያ ተናግረዋል። ወታደራዊ መንግስቱ ስልጣን ከያዘ ወዲህ እስካሁን ከ2000 በላይ ተቃዋሚዎችን መግደሉ ተመልክተዋል። እንደ አውሮፓ አቆጣጠር በ2020 የቀዶ ጥገና ሕክምና ከተደረገለት 2 ሳምንት በኋላ ያገገመበት በነበረው አልጋ ላይ ከሞተው ታዋቂው የአርጀንቲና እግር ኳስ ተጫዋች ዲያጎ ማራዶና ሞት ጋር በተያያዘ 8 የሕክምና ባለሙያዎች በቸልተኝነት ወንጀል እንደሚከሰሱ ተነገረ። አንድ የፍርድ ቤት ዳኛ ትናንት ረቡዕ ባስተላለፉት ትዕዛዝ የማራዶናን ቤተሰብ ሐኪምና ነርሶችን ጨምሮ 8ቱ የሕክምና ባለሙያዎች በቀረበው ማስረጃ መሰረት ማራዶና እንዳይሞት ማድረግ የሚያስችላቸውን እርምጃ መውሰድ ባለመቻላቸው ተጠያቂ እንዲሆኑ መወሰናቸው ተሰምቷል። አልኮል እና አደገኛ እጾች ባስከተሉት የጤና መታወክ ሲሰቃይ የነበረው ማራዶና በ60 ዓመቱ ህይወቱ ያለፈው በደም መርጋት ምክንያት ከተደረገለት የአንጎል ቀዶ ጥገና ህክምና ሲያገግም በነበረበት ወቅት ደርሶበታል በተባለው የልብ ድካም መሆኑ ተመልክቷል። ወደ 20 የሚጠጉ የህክምና ባለሙያዎች ቡድን ባለፈው ዓመት በደረሱበት ድምዳሜ ለማራዶና ይደረጉ የነበሩ የህክምና አገልግሎቶች ግድፈትና ወጥነት የጎደላቸው እንደነበሩ መስክረዋል። ተከሳሾቹ በሙሉ ተጠያቂ አለመሆናቸውን ያስታወቁ ሲሆን ጥፋተኛ ሆነው ከተገኙ ከ8 እስከ 25 ዓመት ሊደርስ በሚችል እስር ሊያስቀጣቸው እንደሚችልም የአጃንስ ፍራንስ ፕሬስ ዘገባ አመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ሰላም ዜናዎቹ ደረጀ ደስታን እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ሰኔ 16 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአትቪኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። እስቲ አሁን ለዕለት ወደ ያዝነው አብይ ርዕስ ዘገባችን እንወሰዳችሁ። በምዕራብ ወለጋ ዞን የተፈጸመው የጅምላ ግድያ በአስቸኳይ እንዲጣራ ተመድ ጠይቋል። በመቶዎች የሚቆጠሩ ሰዎች የተገደሉበት ጥቃት የኢትዮጵያ መንግስት ፈጣን ገለልተኛና ጥንቃቄ የተሞላበት ምርመራ እንዲያካሂድ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሸሌት ናቸው ይህን የጠየቁት። የዩናይትድ ስቴትስ ባለስልጣናትም ድርጊቱ እጅግ እንዳሳሰባቸው ገልጸው መግለጫ አውጥተዋል። መግለጫዎቹን አንድ ላይ አጠናቅራ ስመኝሽ የቆየ ከአሶሺየትድ ፕሬስ ዘገባ ጋር አካታ እንደሚከተለው ታቀርበዋለች።
ከፍተኛ ኮሚሽነር ሚሼል ባሸሌት ዛሬ ባወጡት መግለጫ ቶሌ በተሰኘው መንደር በደረሰ ጥቃት የተፈጸመው ትርጉም የማይሰጥ ግድያና ሰዎች በግዳጅ ከመኖሪያቸው መፈናቀላቸው አሰቅቆኛል ብለዋል። የመንግስታቱ ድርጅት የሰብአዊ መብቶች ቢሮ የአይን እማኞችን አነጋግሮ ባሰባሰበው መረጃ ሰኔ 11 ቀን ከጠዋቱ 3 ሰዓት አካባቢ የታጠቁ ሰዎች በአብዛኛው የአማራ ተወላጆች በሚኖሩበት ቶሌ መንደር በመሄድ በዘፈቀደ ባካሄዱት ተኩስ በመቶዎች የሚቆጠሩ ሰዎች መገደላቸውንና አብዛኞቹ ሴቶችና ህጻናት መሆናቸውን አስታውቋል። በተጨማሪም ቢያንስ 2000 የሚጠጉ ሰዎች መኖሪያቸውን ጥለው ተሰደዋል። 4 ሰዓት በፈጀው በዚህ ጥቃት ታጣቂዎቹ በርካታ መኖሪያ ቤቶችንም አቃጥለዋል። ባሸሌት በመግለጫቸው የኢትዮጵያ መንግስት ጥቃቱን ለማጣራት ፈጣን እርምጃ በመውሰድ ጥቃት የደረሰባቸውና ቤተሰቦቻቸው እውነቱን እንዲያውቁ ማድረግ፣ ፍትህና ካሳ ማግኘታቸውን እንዲሁም አጥፊዎቹ ተጠያቂ መሆናቸውን ማረጋገጥ አለበት ብለዋል። በተጨማሪም ቁጥራቸው በውል ያልታወቀ ሰዎች በጥቃቱ ወቅት ታግተው መወሰዳቸውንና እስካሁን ያሉበት እንደማይታወቅ ያስታወቁት ከፍተኛ ኮሚሽነሯ ባለስልጣናት አስፈላጊውን ህጋዊ እርምጃ በመውሰድ የታገቱት ሰዎች ነጻነታቸውን እንዲያገኙ እንዲያደርጉ ሲሉ ጥሪ አቅርበዋል። ከቅርብ ሳምንታት ወዲህ በኢትዮጵያ የተለያዩ ክልሎች እየጨመረ የመጣውን ውጥረትና ሁከት ተከትሎ የኢትዮጵያ መንግስት ህብረተሰቡ ለመኖር ያለውን መብት እንዲያረጋግጥ ሲሉ ከፍተኛ ኮሚሽነሯ ጨምረው አሳስበዋል። በተያያዘ ዜና ዩናይትድ ስቴትስ በኢትዮጵያ ምዕራብ ወለጋ ጊምቢ ወረዳ በሚኖሩ የአማራ ማህበረሰብ ላይ የተፈጸመውና በመቶዎች የሚቆጠሩ ሰዎች የሞቱበት የጅምላ ግድያ እንዳሳሰባት የሀገሪቱ የውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ አስታውቆ ልዩነትን በሰላማዊ መንገድ መፍታት እንዲቻል ጥሪ አቅርቧል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር የሆኑት ሊንዳ ቶማስ ግሪንፊልድ በኦሮሚያ ክልል የሚኖሩ የአማራ ተወላጅ የሆኑ ንጹሃን ዜጎች መገደላቸው እጅግ እንዳሳሰባቸው ገልጸው በዚህ አሰቃቂ ድርጊት ሰለባ ለሆኑ ቤተሰቦች ልባዊ ሐዘኔን እገልጻለሁ ሲሉ በትዊተር ገጻቸው ላይ አስፍረዋል። አክለውም ኢትዮጵያውያኖች ከሁከት ይልቅ ሰላምን እንዲመርጡ ጥሪ አቅርበው ጥቃት ለደረሰባቸው የተሟላና ሁሉን አቀፍ ፍትህ እንዲያ እንዲያገኙ እንዲሁም ይህን የሰብአዊ መብት ጥሰትና ጥቃት የፈጸሙ ተጠያቂ እንዲሆኑ ጠይቀዋል። በተመሳሳይ የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤድ ዋና አስተዳዳሪ ሳማንታ ፓወር በትዊተር ገጻቸው በጻፉት መልእክት በኦሮሚያ ክልል ውስጥ የተገደሉት በአብዛኛው የአማራ ተወላጅ ሆኑ ከፍተኛ ቁጥር ያላቸው ንጹሃን ዜጎች ጥሎት የሚሄደው ጠባሳ ግጭቱን በማቆም ብቻ እንደማያቆም ገልጸው እውነተኛ ርቅ እንዲኖር ሰብአዊ ጥሰቱን የፈጸሙ ተጠያቂ መሆን አለባቸው ብለዋል። የአሜሪካው የውጭ ጉዳይ ምክር ቤት ቃል አቀባይ ኔድ ፕራይስን በበኩላቸው አሰቃቂው ድርጊት አሜሪካንን እጅግ እንዳሳሰባት ገልጸው ኢትዮጵያውያን ጥቃትን እንዲያወግዙና ልዩነቶችን በሰላማዊ ውይይት እንዲፈቱ ጥሪ እናደርጋለን ብለዋል። ቃል አቀባዩ አክለው ብሔራዊ እርቅ ሁሉን አቀፍና የተጠቂዎችም ሆነ የሰብአዊ መብት ጥሰት ፈጻሚዎቹ ፍትህ የሚሰጥበት መሆን አለበት ብለዋል። በዚህ ምዕራብ ወለጋ ግንቢ ወረዳ በሚገኘው ቶሌ ቀበሌ የተገደሉ ሰዎች በመቶዎች የሚቆጠሩ መሆኑ በነዋሪዎች ከተገለጸው ውጪ እስካሁን ከመንግስትም ሆነ ከሌላ አካል የተሰጠ የቁጥር መግለጫ የለም። ከዚህ ጥቃት የተረፉ ሰዎችም እስካሁን መንገድ ላይ እንደሚገኙና በቂ ድጋፍ እንዳላገኙ ለአሜሪካ ድምጽ መግለጻቸው ይታወሳል። ለአሜሪካ ድምጽ ለተጠናከረው ዘገባ ስመኝሽ የቆየ Washington DC.
የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ወደ ተከታዩ ዘገባችን እንወስዳችኋለን። ህወሓት የእርዳታ አውሮፕላኖች መቀሌ ኤርፖርት እንዳያርፉ መከልከሉን የኢትዮጵያ መንግስት ሲገልጽ፣ የትግራይ ክልል መንግስት በበኩሉ ክሱን አስተባብሏል። ህወሓት እገዳ ማድረጉን መንግስት ከለጋሽ ድርጅቶች ማረጋገጡን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ወይዘሮ ሰላማዊት ካሳ ለአሜሪካ ድምጽ ገልጸዋል። የትግራይ ክልል የውጭ ግንኙነት በትዊተር ገጽ ላይ ማምሻውን ባወጣው መግለጫ የእርዳታ አውሮፕላኖቹ መቀሌ እንዳያርፉ ታግደዋል መባሉን አስተባብሎ አውሮፕላን ማረፊያው ግን በነዳጅ እጥረት ምክንያት ስራ አቁሟል ብሏል። በነዳጅ እጥረት ምክንያት ይህ ሊከሰት እንደሚችልም ለሰብአዊ ድጋፍ አቅራቢዎች ሲያሳውቅ መቆየቱን ገልጿል። ወደ ክልሉ በቂ ነዳጅ በመግባት ላይ መሆኑን የገለጹት የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ከዓለም ምግብ ፕሮግራም ዋና ዳይሬክተር ጋር ባደረጉት ውይይት ይህንን ክስ ማስተባበላቸውን የውጭ ጉዳይ ሚኒስቴር ገልጿል። ኬኔዲ አባተ ዝርዝሩን ይነግረናል።
የኢትዮጵያ መንግስት ከተለያዩ ዓለም አቀፍ አጋሮች ጋር በመተባበር የሰብአዊ ድጋፍ ቁሳቁሶች ወደ ትግራይ ክልል በየብስና በአየር እንዲጓጓዙ ሲያደርግ መቆየቱን የገለጸው የመንግስት ኮሚኒኬሽን አገልግሎት በየዕለቱ በአየር የሚደረገው የድጋፍ አቅርቦት ግን ከትናንት ጀምሮ መቋረጡን ጠቁሟል። ለዚህ በምክንያትነት የተጠቀሰው ህወሓት የእርዳታ አውሮፕላኖች መቀሌ እንዳያርፉ ከልክሏል የሚል ነው። የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴንም ዛሬ ከዓለም ምግብ ፕሮግራም ዋና ዳይሬክተር ዴቪድ ቢስሌይ ጋር ባደረጉት ውይይት ይህንኑ ማረጋገጣቸውን የውጭ ጉዳይ ሚኒስቴር በፌስቡክ አድራሻው አስታውቋል። ለመሆኑ ህወሓት የእርዳታ አውሮፕላኖች መቀሌ እንዳያርፉ ማገዱን መንግስት እንዴት አረጋገጠ ለሚለው ጥያቄ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ወይዘሮ ሰላማዊት ካሳ ምላሽ አላቸው።
ከትላንትና ጀምሮ ላልተወሰነ ጊዜ ከመንግስት ጋር በጋራ እየሰሩ ለሚገኙት ዓለም አቀፍ የድጋፍ አድራጊ ተቋማትና የአጋር ድርጅቶች ነው በረራ እንደማይኖር እና መከልከሉን በህወሓት የሽብር ቡድን በኩል የተገለጸው። እነዚሁ ዓለም አቀፍ ተቋማትም ይህንኑ አረጋግጠዋል። ለምን የሚለው እንግዲህ በተለያየ መልኩ ማጣራቶች መደረግ እንዳለባቸው መንግስት ፈጽሞ ያምናል። ይህንን ደግሞ ያው ዓለም አቀፉ ማህበረሰብም በተጨባጭ መሬት ያለው ጉዳይ ምንድን ነው የሚለው ማጣራት ይኖርበታል። ይሄ አንዱ ኃላፊነት የነሱ ስለሆነ
ከመንግስት ጋር አብረው ለሚሰሩ ለጋሽ ድርጅቶችም ምክንያቱን አላሳወቀም። የእርዳታ አውሮፕላኖች እንዳይገቡ ሲከለክላቸው
እስካሁን ድረስ ይሄ ነው በሚል የተቀመጡ ይፋዊ ምክንያቶች የሉም፣ እኛ ጋር የደረሱ የሉም።
ህውሃት በበኩሉ የውጭ ጉዳዮች ቢሮ በሚለው አካል በኩል አመሻሽ ላይ ባወጣው የማስተባበያ መግለጫ የእርዳታ አውሮፕላኖች መቀሌ እንዳያርፉ ተከልክሏል በሚል በኢትዮጵያ መንግስት የወጣውን መግለጫ የተለመደ ውሸትና የተዛባ መረጃ ብሎታል። የኢትዮጵያ ባለስልጣናት ይህን ያደረጉት አስከፊው ሰብአዊ ቀውስ በትግራይ ላይ እያስከተለ ባለው ጥፋት ምክንያት ተጠያቂነታቸውን ዓለም አቀፉ ማህበረሰብ ችላ እንዲል ለማድረግ በመፈለግ ነው ብሏል። መንግስት ሰብአዊ ጉዳይን ለፖለቲካ መጠቀሚያ እያደረገ እንደሆነም ነው የገለጸው። ይህን የማይቀበሉት የመንግስት ኮሙኒኬሽን ሚኒስትር ዴታ ወይዘሮ ሰላማዊት በበኩላቸው ህወሓት ከዚህ ቀደም በመንግስት ላይ በሐሰት ያቀርባቸዋል ያሏቸው ክሶች ትኩረት በማጣታቸው ምክንያት የእርዳታ አውሮፕላኖች መቀሌ ኤርፖርት እንዳያርፉ ማድረግን እንደ አዲስ ክስ መመስረቻ መንገድ እንደሚከተል ነው የሚገልጹት።
ከዚህ በፊት የሚነዛቸው የነበረው የተለያዩ የተሳሳቱ ትርክቶች አሉ። እነሱን ለማጉላት እንዲችል ይሄ የሽግግር ቡድን የተለያዩ ጥረቶች ሲያደርግ ነበር። በመንገድ የሚደረገው ጉዞ እንዲስተጓጎልም የተለያዩ ቦታዎች ላይ ከዚህ በፊት ትንኮሳዎችን ሲፈጽም እንደነበረ ይታወቃል። እነዛ እንግዲህ የተገቢውን የዓለም አቀፍ ትኩረት መሳብ ባለመቻላቸው ምክንያት አሁን ደግሞ ፊቱን ወደዚህ ሊያዞር ይችላል የሚለው አንዱ ማሳያ ሊሆን ይችላል። ሁለተኛው በተፈጥሮም የቡድኑ ከዚህ በፊት ህዝቡ መጠቀሚያ እያደረገው እንደነበረ የፕሮፓጋንዳው መጠቀሚያ ያደርገው እንደነበር ታይቷል እና ይሄም አንዱ ምክንያት ይሆናል የሚል እንግዲህ ሀሳብን ማስቀመጥ ይቻላል። ከዚህ በፊት ከነበሩት ልምዶች አንጻር ማለት ነው።
ህወሓት በዛሬው መግለጫው የእርዳታ አውሮፕላኖች መቀሌ እንዳያርፉ አግዷል መባሉን ቢያስተባብልም አውሮፕላን ማረፊያው ግን በነዳጅ እጥረት ምክንያት ስራ አቁሟል ብሏል። ይህ ሊከሰት እንደሚችል ለሰብአዊ ድጋፍ አቅራቢዎች ሲያሳውቅ መቆየቱንም ነው የገለጸው። መንግስት ሙሉ ለሙሉ ሊባል በሚችል ደረጃ ነዳጅ ወደ ትግራይ ክልል እንዳይገባ በማድረግ ላይ ነው ሲልም ከሷል። ይሁንና አምባሳደር ሬድዋን ሁሴን ከዓለም ምግብ ፕሮግራም ዋና ዳይሬክተር ዴቪድ ቢስሌይ ጋር ባደረጉት ውይይት ህወሓት ከነዳጅ እጥረት ጋር በተያያዘ የሚያቀርበውን ክስ አጣጥለዋል። አምባሳደር ሬድዋን ባለፈው ሳምንት ብቻ እንኳን 137,913 ሊትር የጫኑ 3 ተሽከርካሪዎች ወደ ትግራይ ክልል ማምራታቸውን ገልጸው ይህም ለሰብአዊ አቅርቦት ስራ በቂ ነው ብለዋል። የዓለም ምግብ ፕሮግራም ወደ ትግራይ ክልል በየወሩ 2 ሚሊዮን ሊትር ነዳጅ ለማስገባት ያቀረበው ሐሳብም በመንግስት ተቀባይነት አግኝቶ የተጠየቀው መጠን ነዳጅ መግባቱንም ስለመግለጻቸው የውጭ ጉዳይ ሚኒስቴር አስታውቋል። የህወሓት የማስተባበያ መግለጫ ከመውጣቱ በፊት ከቪኦኤ ጋር ቆይታ ያደረጉት ወይዘሮ ሰላማዊት ካሳም ከነዳጅ ጋር በተያያዘ ከዚህ ቀደም የሚቀርበውን ክስ ውድቅ አድርገዋል።
አንዳንድ መንገዶች ሊሰጣቸው የሞከሩ መረጃዎች እንዳሉ ማየት ይቻላል። አንደኛው ምክንያት እንግዲህ እንደ ሰበብ ሲነሳ የነበረው ከሰሞኑ በተለያየ መንገድ የሰማነው የነዳጅ እጥረት ነው። ይሄ ደግሞ ፍጹም ሐሰት መሆኑን እኛም በይፋ በመንግስት በኩል ለማሳወቅ ተሞክሯል። ይሄ ደግሞ ዓለም አቀፍ ተቋማቱን በተጨባጭ የሚያውቁትና ቁጥሮቹን በትክክል የሚያሳዩት ስለሆነ እሱ እንደማያዋጣ እንግዲህ ማየት ይቻላል። ምክንያቱም ያለፈውን ሳምንት እንኳን ትግራይ ክልል የተላከውን የነዳጅ መጠን ስንመለከት በአንድ ሳምንት ውስጥ ብቻ ማለት ነው በሶስት የነዳጅ ጫኝ ታንከሮች ወደ 137,913 ሊትር ነዳጅ ወደ ክልሉ እንዲገባ ተልኳል ማለት ነው። እንግዲህ ይህንን ስንመለከት የሚያቀርባቸው ምክንያቶች በሙሉ ሐሰት መሆናቸውን በተጨባጭ ቁጥሮቹ እንደሚያሳዩ ማየት ይቻላል።
በየብስ የሚደረገው የእርዳታ አቅርቦት ግን ተጠናክሮ ቀጥሏል ያሉት ሚኒስትር ዴታዋ ከሰኔ 4 እስከ 10 ድረስ ባለው ያለፈው አንድ ሳምንት ብቻ ከ22,250 ሜትሪክ ቶን በላይ ምግብ ነክ እንዲሁም 1,199 ሜትሪክ ቶን ምግብ ነክ ያልሆኑ ቁሳቁሶች ወደ ትግራይ ክልል መግባታቸውን ጠቁመዋል። ከአምባሳደር ሬድዋን ጋር ዛሬ የተወያዩት የዓለም ምግብ ፕሮግራም ዋና ዳይሬክተር ዴቪድ ቢስሌይ ለትግራይ ክልል በሚቀርበው የሰብአዊ ድጋፍ አቅርቦት ዙሪያ ከፍተኛ መሻሻል መኖሩን ገልጸዋል ያለው የውጭ ጉዳይ ሚኒስቴር ለክልሉ በሚደረገው የነዳጅ አቅርቦት እንዲሁም ከትግራይ በተጨማሪ በሌሎች የኢትዮጵያ ክልሎችም በግጭትና በድርቅ ለተጎዱ ወገኖች በሚደረገው የሰብአዊ ድጋፍ ዙሪያ በቅርበት ለመስራት ሁለቱ አካላት ተስማምተዋል ብሏል። ውይይታቸውን በተመለከተ ከዓለም ምግብ ፕሮግራም በኩል ግን የተባለ ነገር የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከዚሁ የትግራይ ክልል ዘገባ ሳንወጣ በጦርነት ስትታመስ በቆየችው ትግራይ የነዳጅ እጥረት አለ የሚሉትን ዘገባዎች ኢትዮጵያ ማስተባበሏ ይታወቃል። ወይም አሁን በኬኔዲ ዘገባ ሰምተናል። በያዝነው ሳምንት ደግሞ እንደ የአንድ የአውሮፓ ህብረት ተወካይ ክልሉን ከጎበኙ በኋላ በአካባቢው ያለው የነዳጅ እጥረት እጅግ አስፈላጊ የሆኑ የሰብአዊ እርዳታ አቅርቦትን እያደናቀፈ መሆኑን ገልጸው ነበር። የኢትዮጵያ ጠቅላይ ሚኒስትር ቃል አቀባይ ቢሮ ደግሞ ለቪኦኤ እንደገለጹት በትግራይ ክልል የነዳጅ እጥረት አለ የሚለው ወሬ የፈጠራ ታሪክ ነው ብለውታል። ሀሊማ አቱማኒ አዲስ አበባ ነው የምትገኘው። የአሜሪካ ድምጽ ዘጋቢ ናት። ያጠናቀረችው ዘገባ አለ እንግዱ ወልዴ እንደሚከተለው ያቀርበዋል።
በአውሮፓ ህብረት የቀውስ አስተዳደር ኮሚሽነር የሆኑት ያነስ ሌናርችች እንዳሉት እርዳታ እንዳይገባ በተከታታይ ታግዶ በመቆየቱ የትግራይ ሰዎች ስቃይ ደርሶባቸዋል። ያነስ ሌናርችች አዲስ አበባ ውስጥ ማክሰኞ ማታ በሰጡት ጋዜጣዊ መግለጫ በአሁኑ ወቅት ምግብ ጭነው ወደ ትግራይ ዋና ከተማ መቀለ የሚገቡ ዕቃ ጫኝ መኪኖች ቁጥር መሰረታዊ የሰብአዊ ፍላጎት ለመሸፈን በቂ የሚባል ደረጃ ላይ ደርሰዋል ብለዋል። ነገር ግን አሉ ኮሚሽነሩ፣ የእርዳታ ሰራተኞች ምግቡን ለተረጂዎች ለማድረስ ተጨማሪ የነዳጅ አቅርቦት ያስፈልጋቸዋል።
There is a need to lift restrictions, especially on the provision of fuel. More fuel is needed because without it.
በነዳጅ አቅርቦት ላይ ያለውን እገዳ ማንሳት አስፈልጊ ነው። ተጨማሪ ነዳጅ ያስፈልጋል። ምክንያቱም መቀሌ የገባው የምግብ እርዳታ በገጠር ላሉና እርዳታው በጣም ለሚያስፈልጋቸው ሰዎች መድረስ አለበት። አሁን ያለንበት ሁኔታ መቀሌ ያሉት የእርዳታ ማከማቻዎች ሙሉ ሆነው በገጠር ያሉት ሰዎች ግን አሁንም ረሃብ ላይ ናቸው።
ከህዳር 2012 ጀምሮ በኢትዮጵያ መንግስትና በህወሓት አማጽያን መካከል ሲካሄድ የቆየው ጦርነት በሺ የሚቆጠሩ ሰዎችን ወደ ረሃብ ጠርዝ ሲገፋ፣ በሚሊዮን የሚቆጠሩትን ደግሞ የምግብ ተመጽዋች አድርጓቸዋል። ለእርዳታ ሰራተኞችና ለአንድ አመት ካለ ክፍያ ለሰሩ የሆስፒታል ሰራተኞች ደመወዝ ለመክፈል እንዲሁም ሌሎች መሰረታዊ ጉዳዮችን ለማከናወን እንዲቻል የጠቅላይ ሚኒስትር አብይ አህመድ መንግስት በትግራይ ላይ የጣለውን የገንዘብ ማዕቀብ እንዲያነሳ ኮሚሽነር ያነት ጠይቀዋል።
I fail to see the military rationale behind the blockade of electricity.
የኤሌክትሪክና የባንክ አገልግሎት መቋረጥ ያለውን ወታደራዊ ጠቀሜታ ለመረዳት ተቸግሬያለሁ። ነገር ግን እነዚህ አገልግሎቶች ካለምንም መዘግየት እንደገና መጀመር አለባቸው የሚል እምነት አለን። ምክንያቱም እነዚህ አገልግሎቶች ለሲቪል ሰዎች የተፈጠሩ አገልግሎቶች ናቸው። እነዚህ አገልግሎቶች ከሌሉ በክልሉ ያለው ሰብአዊ ቀውስ ይባባሳል።
የኢትዮጵያ መንግስት ግን በተለይ የነዳጅ እገዳ አለ የሚለውን ያስተባብላል። የኢትዮጵያ ጠቅላይ ሚኒስትር ቃል አቀባይ ቢለኔ ስዩም እንዳሉት ባለፈው ሳምንት ብቻ በሶስት ነዳጅ ማጓጓዣዎች 137,500 ሊትር ነዳጅ መቀሌ ገብቷል። ቢለኔ ጨምረው እንዳሉት ካለፈው መጋቢት ወር ጀምሮ 920,000 ሊትር ነዳጅ ወደ ክልሉ ተልኳል።
So the myth of fuel shortage is a TPLF hidden agenda to enhance mobility of its army.
የነዳጅ እጥረት አለ የሚለው የፈጠራ ታሪክ ለሌላ ዙር ግጭት ሰራዊቱን ለማንቀሳቀስ እንዲችል ህወሓት ያዘው ድብቅ አጀንዳ ነው። በመሆኑም በነዳጅ ላይ ተጣለ እገዳ የለም። እንዲህ አይነቱም ወሬ ካለው እውነታ ጋር ተነጻጽሮ በግልጽ መታየት አለበት።
ወደ ትግራይ እንዲገባ የተፈቀደው እርዳታ የክልሉን ፍላጎት የሚያሟላ አይደለም ሲል የትግራይ የውጭ ጉዳይ ቢሮ በትዊተር ገጹ አስታውቋል። የህወሓት ቃል አቀባይ ጌታቸው ረዳ ለቪኦኤ በላኩት የጽሑፍ መልእክት የጠቅላይ ሚኒስትር አብይ አህመድ መንግስት እውነታውን ያጣርሳል ሲሉ ከሰዋል። ቃል አቀባዩ በተጨማሪም በትግራይ የተፈጠረው የነዳጅ እጥረት አላስፈላጊ የሆኑ ኬላዎችና ሌሎች እንቅፋቶችን በመፍጠር የሰብአዊ አቅርቦትን ለማገድ የተፈጸመ ጭካኔ ነው ብለዋል።
ወደ ተከታዩ ዘገባችን እንወሰዳችሁ። መንግስት የህግ ማስከበር ዘመቻ በሚል በጀመረው እንቅስቃሴ በአማራ ክልል በቁጥጥር ስር የዋሉ ሰዎች ፍርድ ቤት የመቅረብ መብት እንዲከበር ለሚመለከተው አካላት ወይም ለሚመለከታቸው ባለስልጣናት ማሳሰቢያ መስጠታቸውን የህዝብ ተወካዮች ምክር ቤት የህግ ፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ አባላት ገልጸዋል። በአማራ ክልል ባለፈው ወር በተካሄደውና ክልሉና የፌዴራል መንግስቱ ህግ የማስከበር ዘመቻ ሲሉ በጠሩት ዘመቻ ከ12,000 በላይ ሰዎች መታሰራቸውን የክልሉ ፖሊስ ኮሚሽን ሰሞኑን ለቋሚ ኮሚቴው ባቀረበው ሪፖርት አስታውቋል። የቋሚ ኮሚቴ አባላቱ በዚህ ዘመቻ ዙሪያ ከባህር ዳር ከተማ ነዋሪዎች ጋር ተወያይተዋል። በውይይቱ ላይ አስቴር ምስጋናው ተገኝታ ነበር፣ እንደሚከተለው ይዘዋለች።
በህዝብ ተወካዮች ምክር ቤት የህግ ፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ አባላት እንዳሉት ወደ ባህር ዳር የመጡት በአማራ ክልል ካለፈው ወር ጀምሮ እየተካሄደ ባለውና መንግስት የህግ ማስከበር ዘመቻ ብሎ በሚጠራው እንቅስቃሴ የታሰሩ ተጠርጣሪዎችን አያያዝ ለመገምገም ነው። የኮሚቴው ሰብሳቢ ወይዘሮ ጸገነት መንግስቱ ይናገራሉ።
ግብረ መልሱ ለክልል መንግስታቱም እንደዚሁ ለፌደራሉ መንግስትም ግብረ መልስ ሲሰጠንበት ሁኔታ ነበረ። በሱ መነሻ የተጀመረ ነው። አሁን ተዛዙረን ባየንበት በሁሉም አካባቢ ሊባል በሚችል ደረጃ በክልሉ ህግ የማስከበሩ ስራ እየተሰራ ነው ያለው።
የአማራ ክልል መንግስት በህገ ወጥ ተግባራት ላይ ተሰማርተዋል ባላቸው ሰዎች ላይ ህዝብ በተደጋጋሚ ባነሳው ቅሬታ መሰረት 12400 ተጠርጣሪዎችን በቁጥጥር ስር መዋሉን ለህዝብ ተወካዮች ምክር ቤት የህግ ፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ አባላት መግለጹን የአማራ ሚዲያ ኮርፖሬሽን ዘግቧል። የቋሚ ኮሚቴ አባላትም በአምስት ዞኖች በመዘዋወር ተጠርጣሪዎችን መጎብኘታቸውን ወይዘሮ ጸገነት መንግስቱ ተናግረዋል።
የማዳሪያ፣ የምግብ፣ የውሃ፣ የንጽህና ጉዳይ በአንዳንዱ አካባቢ በተሻለ መንገድ አለ፣ አንዳንዱ ማስተካከያ የሚፈልግ አለ። ቆይታቸውም እዛ እንዲቆዩ አይፈለግም። ውሳኔ የሚያገኝ ፍርድ የሚያገኝ ፍርድ አግኝቶ ወደ ማረሚያ የሚወርድበት፣ ንጹህ የሆኑት ደግሞ ምርመራቸው ተጣርቶ ንጹህ ስለመሆናቸው ታውቆ የሚሸኙበት ሁኔታ እንዲፈጠር የተነጋገርንበት ሁኔታ ያለ ነበርና ሂደት ላይ ነው ያለው።
በሌላ በኩል የቋሚ ኮሚቴ አባላቱ በመንግስት የህግ ማስከበር ዘመቻ ዙሪያ ከባህር ዳር ከተማ ነዋሪዎች ጋርም ውይይት አካሂደዋል። ከተሳታፊዎቹ ለተነሱ ጥያቄዎችም ምላሽ ተሰጥቷል።
ህግ ማስከበሩ ያመጣው ለውጥ ቀላል የሚባል አይደለም። ለምሳሌ ጥይት ተኩስ አስቀርተዋል። ጥሩ ነው ጥይት ተኩስ ማስቀረቱ፣ እረብሻዎች ቀርተዋል። ነገር ግን በአማራ ክልል ላይ የገነነ ወንጀል የማይሰሩ አካላት በፋኖ ስም እየተያዙ ናቸው።
መጀመሪያ ብዙም እንትኑ አልነበረንም። ጥይት በየደጃፋችን ሲተኮስ፣ ሌሎች ስራዎች ሲሰሩ ብዙም እንትኑ አልነበረንም ከተወሰነ ሰው በስተቀር። ሲቸግረው ግን ማህበረሰቡ ህግ እንዲከበር ጠይቋል። ከትንሹ ጥይት መተኮስ ጀምሮ ህግ እየተከበረ ነው፣ ተጀምሯል።
የቋሚ ኮሚቴው ሰብሳቢ ወይዘሮ ጸገነት መንግስቱ ተከታዩን ምላሽ ሰጥተዋል።
እዚህ ክልል ላይ ከአምስት ዞን በላይ ዞረን አይተናል። ህዝቡ እፎይታ እንዳገኘ ነው እየነገረን ያለ። እፎይታ አግኝተናል። ህገ ወጥነት ከፍተኛ ቦታ ይዞ ነበር። ይህን ለማስከበር የክልሉ መንግስት እያደረገ ያለው ጥረት እኛ ገለልተኛ አካል ነን ልንገራችሁ። በእናንተ ፊት ግን የክልሉን መንግስት ማድነቅ እፈልጋለሁ። በአንድ ወር ጊዜ ውስጥ የሰራው ስራ ቀላል እንዳይመስላችሁ፣ ወረድ ብላችሁ ስታዩ ማለት በጣም በርካታ ውጥንቅጥ ነገሮች ተፈጥረው ነው። ይሄን ለማስከበር የሄደበት ርቀት በጣም የሚገርም ነው።
በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ሰሞኑን በንጹሃን ዜጎች ላይ የደረሰውን ጥቃት መነሻ በማድረግም በመላ ሀገሪቱ ህግ ማስከበር ስራ መሰራት እንዳለበት ነዋሪዎቹ ጠይቀዋል።
አሁን አማራ ክልል ላይ የሚደረገው የጸጥታ አከባበር ኦሮሚያ ላይ እየተካሄደ ነው ከሆነ ለምን ትናንትና ለምንድን ነው አንዳንዱ 250 ይላል አንዳንዱ የሰው ልጆች ግን እየተጨፈጨፉ ነው? እውን በዚያ ክልል ላይ ህግ እየተከበረ ነው ወይ? እዚህ ጋር ያለው ነገር ቁጥጥሩን አይታችሁት ከሆነ ከዚህ መራይ ስትሄዱ ስድስት ጊዜ ፍተሻ አለ። እዚያ ላይ ያን ያክል ሲያልቅ እንዴት ነው ፍተሻ ያልተካሄደ?
በሁሉም በሀገሪቱ አካባቢ ነው ህግ ሊከበር የሚገባው። ሰው በነፃነት መኖር የማይችልበት ጊዜ ላይ ከደረስነ፣ ህዝብ እንደ ህዝብ የፈለገው ቦታ ላይ ተንቀሳቅሶ መስራት ካልቻለ፣ ከወንድሞቹ ከእህቶቹ ጋር ተቻችሎ ተከባብሮ መኖር የማይችልበት የመኖር ህልውናው አደጋ ውስጥ የወደቀበትና በሰቀቀን ከወደቀ የህጉ መኖር ቫሊውለስ ነው ቢሆን። ህግ አለ ብለን መንግስት አለ ብለን ካመነ ለምንድን ነው በቀን 200 ሰው ሊታረድ የሚችለው?
በህዝብ ተወካዮች ምክር ቤት የህግ ፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ጸገነት መንግስቱ ሀገር እንዳይረጋጋ የሚሰሩ የውጭም የውስጥም ኃይሎች አሉ ሲሉ ማብራሪያ ሰጥተዋል።
ሀገራችን እንዳንገነባ፣ ወደ ልማት ፊታችን እንዳናዞር የተከፈተብን ጦርነት ሁሉ አቀፍ ስለሆነ በየአቅጣጫው በየጊዜው ችግሮች እየተፈጠሩ እንዳንረጋጋ፣ እንደ ሀገር ሰክነን እንዳንኖር እየተሰራብን እንደሆነ ሁላችሁም የምታውቁት ነው።
በህግ ማስከበር ዘመቻው በቁጥጥር ስር ከዋሉት 12400 ተጠርጣሪዎች መካከል 3750 ያህል በዋስና መሰል የማጣራት ስራ መለቀቃቸውን የክልሉ ፖሊስ ኮሚሽን ለቋሚ ኮሚቴው መግለጹን የሀገር ውስጥ የመገናኛ ብዙሃን ዘግበዋል። ለአሜሪካ ድምጽ አስቴር ምስጋናው
ባህር ዳር።
የተከበራችሁ አድማጮች አሁን ከምሽቱ በስቱዲዮ ሰዓት አቆጣጠር 2:33 ይላል። የመጀመሪያው የዜናና የትንታኔ መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀናል። አሁን ወደ ሁለተኛው አጋማሽ አልፈናል። እንግዲህ ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን መከታተል ትችላላችሁ። በኢሜይልም horn@voanews.com ላይ አስተያየቶቻችሁን አድርሱን። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብራችን እናልፋለን። ወደ ጉጂ ነው የምንወስዳችሁ። ይቅርታ አድማጮች፣ ወደ ጉጂ ነው ያልኩት። ቡርጂን የተመለከተ ዘገባ ነው ያለን። ቡርጂ የተፈጸመው ጥቃት በአገር ሽማግሌዎች እስኪፈታ ድረስ የህዝብ ለህዝብ ግንኙነት ለጊዜው መቋረጡን በዚያ አካባቢ ያነጋገርናቸው ሰዎች ገልጸውልናል። ባለፈው ወር ቅዳሜ ግንቦት 27/2014 ዓ.ም በቡርጂ ልዩ ወረዳ ሶየማ በተባለች አካባቢ በገበያ ውስጥ የተፈጸመ ጥቃትን ተከትሎ ከዛ በኋላ የተከሰተውን ውጥረት በሽምግልና ለማብረድ ጥረት እያደረጉ መሆኑን በዛ አካባቢ ያሉ አባ ገዳዎች ገልጸውልናል። አባ ገዳ ጅሎ መንዶ ከአካባቢው ማህበረሰብ የተውጣጡ የተለያዩ ሰዎችን ተቀብለው ማነጋገራቸውንም ለአሜሪካ ድምጽ ተናግረዋል። በሌላ በኩል ደግሞ የቡርጂ ወረዳ ልዩ አስተዳደር ጥቃቱን ተከትሎ ወስጃለሁ ባለው እርምጃ ከሰባ በላይ ሰዎች በቁጥጥር ስር መዋላቸውንና ፍርድ ቤትም እየቀረቡ መሆኑን ተናግረዋል። በሌላ በኩል ግን አሁንም በአካባቢው ውጥረት እንዳለ ተገልጿል። ይህ ውጥረት እስከሚረግብ ድረስ ደግሞ አጎራባች ቀበሌዎች ያሉ ህዝብ ለህዝብ ግንኙነታቸው እንዲቋረጥና ለጊዜው በጥበቃ ስር እንዲሆኑ እንደተደረገ የገልሞ ዳዊት ተከታዩ ዘገባ በዝርዝር ይነግረናል።
ከሁለት ሳምንት በፊት በደቡብ ብሔር ብሔረሰቦችና ህዝቦች ክልል ቡርጂ ልዩ ወረዳ ሶየማ በምትባል ከተማ የተፈጸመውን ጥቃት ተከትሎ 10 ሰዎች ህይወታቸው ሲያልፍ ከ20 በላይ የአካል ጉዳት እንደደረሰባቸው አባ ገዳ ጅሎ መኖ ለአሜሪካ ድምጽ ተናግረዋል። ግድያውን ተከትሎ የተፈጠረውን ውጥረት ለማርገብ በሽምግልና ጥረት እየተደረገ መሆኑን የቡርጂ ልዩ ወረዳ አስተዳዳሪ ለአሜሪካ ድምጽ ገልጸዋል። አቶ ማርያም ለማየው የቡርጂ ልዩ ወረዳ አስተዳዳሪ መንግስት በአሸባሪነት ፈረጆ ሸኔ ያለ የሚጠራቸውና ራሳቸውን የኦሮሞ ነጻነት ሰራዊት በሚል የሚጠሩት ታጣቂዎች በአካባቢው አንድ የቡርጂ ልዩ ወረዳ ነዋሪን መግደላቸውን ተከትሎ ቅዳሜ ግንቦት 27/2014 ዓ.ም ቡርጂ ወረዳ ሶየማ ከተማ ውስጥ ለገበያ በተሰበሰቡ ሰላማዊ ሰዎች ላይ በተፈጸመ ጥቃት 9 ሰዎች መገደላቸውንና ሌሎች 20 ሰዎች ደግሞ ከባድና ቀላል ጉዳት እንደደረሰባቸው መዘገባችን ይታወሳል። ከዚህ በኋላ የሟቾች ቁጥር 10 መድረሱን የገለጹት የቡርጂ ልዩ ወረዳ አስተዳዳሪ አቶ ማርያም ለማየው ከዚህ በኋላ ነገሮች ወደ ባሰ ግጭት እንዳያመሩ ሽምግልና መጀመሩን ተናግረዋል።
የሽምግልና ሂደቱ በጣም በጥሩ ሁኔታ ነው እየሄደ ያለው። በተለይ የኛ የቡርጂ ሽማግሌዎች ይሄ በፍጹም የቡርጂን ሕዝብ የማይወክል አጋጣሚ ሆኖ ደግሞ የገበያ ዕለትም ስለነበረ በገበያው ሁለት ወንጀለኞች ከተለያዩ አካባቢ ነው እንግዲህ ገበያ የሚገቡት። በምርመራ ሂደትም እየደረሰንበት ያለው አብዛኛው ከተለዩ ተጠርጣሪዎች የቡርጂ ብቻም ሳይሆን ከሌሎች አካባቢ መጡ ስለነበሩ ሽማግሌዎች ይህንን ይዘው በተለይ አጎራባች የኮንሶ ባህል ሽማግሌዎች፣ ገዲኦ ባህል ሽማግሌዎች፣ የቦረናና የገብረ ባህል ሽማግሌዎች በዚህ ሂደት እየተሳተፉ ነው ያሉት። በተለይ ቡርጂና ጉጂ አብሮ የሚኖሩ እስካሁንም አብሮ ሲኖሩ የነበሩ የእነዚህን ሁለት ወንድማማቾች ደግሞ እንዴት ይሄ ነገር ቀርፈን ሰላማቸውን እንዴት ነው ማድረግ ያለብን ብለው እጅግ በጣም እየለፉ ናቸው። በዚህ አጋጣሚ ለእነዚህም ለቦረና፣ ለገድኦ፣ ለኮንሶ አባገዳዎች ይሄንን ደግሞ ከጎናችን ሆነው በጣም በጣም እየተባበሩ ያሉ የመንግስት አካላትም ከልብ ምስጋና ለማቅረብ እንፈልጋለን።
አቶ ማሬ በጥቃቱ ላይ በመሳተፍ በተጠረጠሩት ላይ እየተወሰደ ነው ስላሉት እርምጃ ሲናገሩ
አሁን ኦልሞስት 2 ሳምንት ገደማ በተሰራው ስራ 107 ሰው ነው የተለየው። ከ107 ሰው ውስጥ ደግሞ ቁጥጥር ስር ያሉት 70 ሰዎች ቁጥጥር ስር ውሏል። እነዛ ውስጥ ደግሞ በፍርድ ቤት ጉዳያቸው በመረጃ ተደግፈው 49 የሆኑ ሰዎች መረጃ ማስረጃ ሙሉ የተጠናቁባቸዋል። ስለዚህ ሌሎችም የምርመራ ሂደቱ ቁጥጥር ስር መዋል ያለባቸው አካላት ወንጀለኞች እንዲውሉ ጥረት እየተደረገ ነው ያለው። ስራ በጣም እየተሰራ ነው ያለው። ከዚያ አኳያ ኢለቱ እንግዲህ የገበያ ኢለቱም ስለነበረ የአህያ ፍየል እንደዚህ ተዘርፎ ነበር። ያው እነሱ ሸሽቶ ሲሄዱ ማለት ነው። ስለዚህ በሰራ ነው ስራ እስካሁን 13 የሚሆን ከብት፣ 15 ፍየል፣ 10 አህያ፣ ሞተር 1 እና 106 ሺህ አካባቢ ብር ማስመለስ ችለናል። አሁንም ከአመራሮች የተሰጡን መረጃዎች አሉ። አጠቃላይ ንብረት ጠፍቶብናል ብለው ለአመራሮች እነሱ ሪፖርት ህብረተሰቡ ሪፖርት ባደረገው መሰረት ለእኛ ሪፖርት አድርገውልናል። ስለዚህ አጠቃላይ እዚህ በኢለቱ ጠፉ የተባሉ ንብረቶች በሙሉ መመለስ አለባቸው ብለን እየሰራን ያለ ነው።
አባ ገዳጅ ሎመኖም ለሽምግልና ወደ ቡሌውራ ከመጡት ሰዎች ጋር መገናኘታቸውን ይናገራሉ።
ረኮንሶኦ ቦረና ጌዶኦ ጋራ ውረከፊትሉ
ከኮንሶ ከቦረና ከገብራና ከጌዲዮ ናቸው የመጡት ለሽምግልናው። በእስካሁኑ ሁለቴ ተመልሰዋል። ያው የተነጋገርነው አሁንም በጥቃቱ የተጎዱ ሰዎች ሆስፒታል ያሉ አሉ። እናም እነኚህ ተጎድተው በሕክምና ላይ ያሉ ሰዎች ህይወት መትረፍ ወይም አለመትረፍ እስክንለይ ብለን በሌላ ቀጠሮ ሸኝተናቸዋል።
አባ ገዳጅ ሎመኖ በጥቃቱ ቀን ከሞቱት 9 ሰዎች በሐዋሳ በሕክምና ላይ የነበረው አንድ ሰው በዚህ ሳምንት መጀመሪያ ህይወቱ ማለፉን ጠቅሰው አሁንም 6 ሰዎች በቡሌ ሆራና በሐዋሳ በሕክምና ላይ ናቸው ብለዋል።
ነማ ገበያ ባይ ተፈጸፈኝ አማ ሙት ዋንሳኒ ዋን ነገያ ሙት ወራናን እንደኑ።
በዚያም ቀን ለገበያ የወጡት ሰዎች ላይ ነው ጥቃት ያደረሱት። እኛ ግን በሰላማዊ መንገድ ነው ፍትህን የምንጠይቀው፣ በጦርነት አይደለም ብለን ሁሉንም ሰው አስጠንቅቀናል። ዘመዱ የሞተበት ሁሉም አሁን በትዕግስት እንዲጠባበቅ አድርገናል።
ሆኖም ግን ነዋሪዎች በሶሮ በርጉዳና በጎረቤት ቡርጂ ልዩ ወረዳ መካከል ያለው ሁኔታ በቦታው አለመመለሱን ይናገራሉ። አቶ ደንቦባ ቅልጣ የምዕራብ ጉጂ ነዋሪ ናቸው።
በእርግጥ ሰላሙ አልተመለሰም እንዳለ ነው። ህዝቡም ገበያ ህዝቡ ሳሜደው ሁሉ ተቋርጧል። ወደ መደበኛ ሰላም የተመለሰ ነገር የለም።
ዋና ኢንስፔክተር ንጉሴ ለማ የምዕራብ ጉጂ ዞን ፖሊስ መምሪያ አዛዥ ናቸው። አሁንም የእርቅ ሂደቱ እስኪጠናቀቅ ህዝብ ለህዝብ ግንኙነቱ መቆየት እንዳለበት ይናገራሉ።
ጃሩሌን አም ዱቢ ጀልቀብደኩን ጡሙርቴ ኡመተ ከነ ወሊት ፊዴ ጃርሰብያ ደርገጌስ ዱበርቲ ወሊት ፊዴ።
አሁን ሽምግልናውን የጀመሩት የሀገር ሽማግሌዎች ጉዳዩን ከመጨረሳቸው በፊት መገናኘት በጣም አስቸጋሪ ነው የሚሆነው፣ ምክንያቱም የሰው ህይወት ነው ያለፈው። ለዚህም የሽምግልና ሂደቱ በተቻለ መጠን በአጭር ጊዜ እንዲጠናቀቅ እየጠየቅነን፣ በተጨማሪም እንደ ጸጥታ መዋቅር ግዴታችንን በመወጣት ላይ እንገኛለን።
የምዕራብ ጉጂ ዞን ፖሊስ መምሪያ አዛዥ ዋና ኢንስፔክተር ንጉሴ ለማ እስከዚያም መሰል ጥቃት እንዳይፈጸም የምዕራብ ጉጂ ዞንና የቡርጂ ልዩ ወረዳ አስተዳደር በቅርበት እየሰሩ ናቸው ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
ወደ ተከታዩ የሐሙስ ምሽት ሳምንታዊ ቅንብር ነው የምናልፈው። የተፈጥሮ ሳይንስና አካባቢ ህይወት በዚህ የተፈጥሮ አካባቢን በሚዳስሰው የዛሬው ዝግጅታችን ሰሞኑን የተተከለውን ችግኝ በተመለከተ የሚዳስስ ዘገባ ነው ያለን። በጉለሌ የእጽዋት ማዕከል የተካሄደውን የችግኝ ተከላ አስመልክቶ በአካባቢ አየር ንብረት ለውጥ ላይ የሚያደርሰውን አስተዋጽኦ አስመልክቶ በስፍራው ተገኝቶ የነበረው ኬኔዲ አባተ ችግኝ ተከላው ስነ ስርዓት የተካፈሉትን ሰዎች ማነጋግሮ ለዛሬ የሐሙስ ምሽት ቅንብራችን አሰናድቶታል፣ እንደሚከተለው ይቀርባል።
በኢትዮጵያ በከፍተኛ ደረጃ የተመናመነው የደን መጠን መልሶ እንዲያገግም ለማድረግና የአየር ንብረት ለውጥን ለመከላከል በሚል ላለፉት 3 ዓመታት የተለያዩ አይነት ችግኞችን በዘመቻ መልክ የመትከል የአረንጓዴ አሻራ መርሃ ግብር ሲካሄድ ቆይቷል። የዘንድሮው 4ኛ ዙር የአረንጓዴ አሻራ መርሃ ግብርም አሻራችን ለትውልዳችን በሚል መሪ ቃል የሚካሄድ ሲሆን የመርሃ ግብሩ ማስጀመሪያ ስነ ስርዓት በጉለሌ እጽዋት ማዕከል ባለፈው ማክሰኞ ሰኔ 14 ተከናውኗል። ጠቅላይ ሚኒስትር አብይ አህመድ በስነ ስርዓቱ ላይ ባደረጉት ንግግር የአረንጓዴ አሻራ መርሃ ግብሩ ችግኝ ከመትከል ያለፈ መልእክት እንዳለው አብራርተዋል።
4ኛውን አረንጓዴ አሻራ የማኖር መርሃ ግብር ስንጀምር ኮር ሐሳቡ ኢትዮጵያ መጀመር ብቻ ሳይሆን መጨረስ የምትችል ሀገር መሆኗን ለራሷ የምትማርበት ለዓለም የምታስተምርበት መድረክ ነው። ስለ ኢንቫይሮንመንት ብዙዎች ብዙ ኮንፈረንስ አዘጋጅተዋል፣ ብዙ ተናግረዋል። ኢትዮጵያ ግን ከ20 ቢሊዮን በላይ ችግኞች በአራት ዓመት በመትከል ከ5000 ሜጋዋት በላይ ማመንጨት የሚችል ግድብ በመገደብ ማንም ሌላ ሀገር የተለየ ድጋፍ ሳያደርግላት ትላልቅ ነገር በዚህ አህጉር ጀምራ መጨረስ የምትችል መሆኗን እያሳየች ነው።
ጠቅላይ ሚኒስትሩንና ካቢኔያቸውን ጨምሮ በችግኝ ተከላ ማስጀመሪያ ስነ ስርዓቱ ላይ የተገኙ የክልል ፕሬዝደንቶች፣ ዲፕሎማቶችና ታዋቂ ሰዎች በጉለሌ የእጽዋት ማዕከል በተዘጋጀ ስፍራ ላይ ችግኝ የመትከል አሻራቸውን አሳርፈዋል። ከታዳሚያን መካከል የሆነችው በኦሎምፒክ የሁለት ወርቅና የአንድ ነሐስ ሜዳሊያ ባለቤቷ ስመጥር አትሌት ደራርቱ ቱሉ አስተያየቷን ሰጥታናለች።
ዘንድሮ እንግዲህ ለአራተኛ ጊዜ አሻራችን ለትውልዳችን በሚል መሪ ቃል እዚህ አካባቢ መጥተን ዛሬ አሻራችን አኖረናል። እንደምታየው እንግዲህ እዚህ አካባቢ ድሮም በተክል የተሸፈነ ነው። ሞር ደግሞ አሁን ደግሞ በሳሳ ወዳለበት አካባቢ ሸፍነናል። እንግዲህ እንደምታውቀው አዲስ አበባ አካባቢ ከሄን አራት ዓመት በጣም ተበዝብሏል፣ በጣም ተተክሏል። እንግዲህ ወደ ወጣ ብለን ከአዲስ አበባ ወጣ ብለን ሌሎች አካባቢያችን ደግሞ ማልማት እንዳለብን ነው የምሰማኝና በአጠቃላይ ይሄ ማረጋችን እንግዲህ ለሁሉ ነገር ለአየር ጸባይ የሚሆን ለሌሎች ነገሮች በጣም ጥሩ ስለሆነ እኔም ደግሞ የዚህ ተሳታፊ መሆኑ ደስ ብሎኛል ማለት ነው።
ሌላዋ በስፍራው ተገኝተው ችግኝ ሲተክሉ ያገኘናቸው የመስኖና ቆላማ አካባቢ ሚኒስትር ኢንጂነር አይሻ መሐመድ ደግሞ ስለ ችግኝ ተከላው ተግባር እርሳቸው ከሚመሩት መስሪያ ቤት ጋር አያይዘው ይገልጻሉ።
በተደጋጋሚ እዚህ ሀገር ላይ እየመጣ ያለውን የአየር ንብረት ለውጥ ተጽዕኖ ለመቋቋም ሀገራችን በጣም ብዙ ጫካዎች የነበሩባት ሀገር ናት። ስለዚህ ይህን በአጭር ጊዜ መመለስ እንደሚቻል፣ ይህን ለማድረግ ደግሞ ወሳኙ ነገር የአመራሩ ኮሚትመንትና የማህበረሰቡ ተሳትፎ እንደሆነና ማህበረሰባችን እኛ ካሰለፍ ነው ተአምር መስራት የሚችል ህዝብ እንደሆነ ደግሞ አይተናል በዚህ ስራ። ስለዚህ ይሄ አጀማመራችን ብዙ ነገር ልናረግ የምንችልበት ብዙ ጥቅሞች ያሉት ኢኮቱሪዝሙ፣ የከተሞቻችንን የማስዋቡ፣ አጠቃላይ የአየር ንብረት ለውጥን ለመቋቋም የሚጠቅመው ጠቀሜታ በሙሉ በጣም ብዙ ነው። እኔ በምሰራበት ተቋም ደግሞ በርካታ ግድቦች አሉኝ። እነዚያ ግድቦች በደለልና በተለያየ የአፈርና ውሃ ጥበቃ ስራዎችን ይፈልጋል። ስለዚህ ከዚህ ጋር ተደምሮ ሲሰራ እንደ ሚኒስትሪ በተለያዩ ትልልቅ ግድቦች ዙሪያ ይህንን እንቅስቃሴ እንቀጥላለን ማለት ነው።
ዋነኛ የድርቅ ተጋላጭ በሆኑት ቆላማ አካባቢዎችም ስለሚከናወነው ተግባር የመስኖና ቆላማ አካባቢ ሚኒስትሯ አስረድተዋል።
ቆላማ አካባቢዎች ከአየር ንብረት እንትኖቻቸው ጋር ጊዜዎቻቸው ጋር አስተካክን እነዚህም ክልሎች ላይ በጣም ብዙ ችግኞችን አፍልተን አዘጋጅተናል። ቦታዎችም ተዘጋጅተዋል። በእነዚህ አካባቢዎች ላይ በተደጋጋሚ እየመጣ ያለው የድርቅ ተጽዕኖ ለመቋቋም የሚያስችል አይነተኛ ዘላቂ ስራ ስለሆነ ይህንን ስራ እዛ ካለው ማህበረሰብ ጋር ሆነን እንሰራለን። በእነዚህ አካባቢዎችም ባህላዊ የችግኝ ተከላና ደን የመጠበቅ ባህል ስላለ እሱን ኢንዲጂነስ ባህል ተጠቅመን የአየር ንብረት ለውጥ ተጽዕኖ እንዲቋቋሙ የማድረግ ስራ ከዚህ ጎን ለጎን የሚሰራ ይሆናል። በሁሉም ቆላማ አካባቢዎች ይህ ስራ ይሰራል ማለት ነው።
የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝደንት አትሌት ደራርቱ ቱሉ አረንጓዴ አሻራን ከማኖር ሂደት ጋር በተያያዘ ሊዘነጋ የማይገባው መልእክት አለኝ ትላለች።
ሁሉ ጊዜ እንግዲህ ይተከላሉ፣ ነገሮች ይሰራሉ። ዋናው ነገር መንከባከብ ነው፣ ማየት ነው፣ ዞር ብለን ማየት ነው። እና ዋናው ነገር ከመትከሉም በላይ የተተከለው ከእንግዲህ እንኳን ባይተከል የተተከሉ ይበቃል። በእርግጥ ግን ደግሞ እነዚህ የተተከሉትን መንከባከብ ነው ትልቁ ነገር እና ያንን ደግሞ እንድንከባከብ ያንን መርሳት እንደሌለብንና ይህንን የተከለውን ደግሞ ልጅ እንደ ልጆቻችን እንድንከባከብና እንድናይ ያስፈልጋል ማለት ነው። ይህንን ደግሞ መልእክትን አስተላልፋለሁ ማለት ነው።
በየአመቱ በክረምት ወራት የሚከናወነው ይህ ተግባር ከአየር ንብረት ለውጥ ጋር በተያያዘ ድርቅ ፈተና ከሆነባቸው የምስራቅ አፍሪካ ሀገራት አንዷ በሆነችው ኢትዮጵያ የግብርና ምርትን ለማሳደግም አይነተኛ ሚና እንዳለው ይገለጻል። ይሁን እንጂ መንግስት ቅድሚያ ለሚገባቸው ጉዳዮች ትኩረት ከመስጠት ይልቅ ችግኝ ተከላን ዋነኛ አጀንዳው አድርጓል በሚል በብዙዎች የተለያዩ ትችቶች ይቀርቡበታል። ጠቅላይ ሚኒስትር አብይ ለዚህ ምላሽ አላቸው።
አንዳንዶች ችግር ጦርነት እያለ ስንዴ አያስፈልግም ሲሉን ነበር። ስንዴ ከምን ጊዜውም በላይ በጦርነት ጊዜ እንደሚያስፈልግ እኛም ዓለምም ተምረናል። አሁንም ችግር ስላለ ችግኝ አያስፈልግም ይላሉ። ይህ የጠላቶቻችን ፍላጎት ነው። ችግኝ እንዳንተክል፣ እንዳናርስ፣ ልማት እንዳናስብ፣ ግድባችን ውሃ እንዳይዝ የሚፈልጉት ጠላቶቻችን ናቸው። በግራ እጃችን ጠላቶቻችን እንከላከላለን፣ በቀኝ እጃችን ልማታችን እንቀጥላለን። የሚቆም ነገር የለም። ሁሉንም በጋራ የማስቀጠል ብቃትና ልምድ ያለው የኢትዮጵያ ሕዝብ አሁንም ለጠላቶቻችን አይቻልም፣ አታስቆሙንም የሚለውን አሻራችን ለትውልዳችን በሚለው መርህ ከዛሬ ጀምሮ እየተከል በተግባር ጥራቶቻችንን ማሳፈር ከእያንዳንዱ ኢትዮጵያ የሚጠበቅ ስለሆነ አደራላለሁ።
ከ2000 ዓመተ ምህረት ጀምሮ በተካሄደው የችግኝ ተከላ መርሃ ግብር በኢትዮጵያ የደን መመናመን በአማካይ በየዓመቱ በ23% እየቀነሰ መምጣቱን ጥናቶች እንደሚያመለክቱ የግብርና ሚኒስትሩ ዑመር ሁሴን ገልጸዋል። በቀጣዮቹ 2 ወራት 6 ቢሊዮን ችግኝ ለመትከል የታቀደ ሲሆን ቁጥሩ እጅግ የተጋነነ ነው በሚል ብዙዎች ባይቀበሉም ባለፉት 3 ክረምቶች ደግሞ 18 ቢሊዮን ችግኝ እንደተተከለ ነው መንግስት የሚገልጸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወደ ተከታዩ ዘገባችን እንወሰዳችሁ። የነዳጅ የድጎማ ወይም ማሻሻያ የዋጋ ንረቱን ያባብሰዋል የሚለው ስጋት መሰረተ ቢስ ጥናት መሆኑን አረጋግጫለሁ ብሏል መንግስት። የነዳጅ ድጎማውን ተግባራዊ ለማድረግ ቴክኖሎጂን እንደሚጠቀሙ የንግድና ቀጠናዊ ትስስር ሚኒስቴር ገልጿል። መንግስት ለነዳጅ ድጎማው 132 ቢሊዮን ብር ወጪ ሲያደርግ ሀገሪቱ በውጭ ንግድ ከምታገኘው የውጭ ምንዛሬ 3/4 የሚሆነውን ለነዳጅ ግዢ እየዋለው ነው ተብሏል። አዲስ ቸኮል በዚህ ዙሪያ ያጠናቀረው ዘገባ አለው።
የፊታችን አመት ተግባራዊ መሆን የሚጀምረው የነዳጅ ድጎማን ቀስ በቀስ የማንሳት እንቅስቃሴ በመንግስት ይፋ እየተደረገ ያለው የታለመለት የነዳጅ ድጎማ በሚል አገላለጽ ነው። እርምጃው ደግሞ ባለፈው ታህሳስ ወር የተሰበሰበው የሚኒስትሮች ምክር ቤት አገሪቱ በየአመቱ ለነዳጅ ድጎማ የምታወጣውን ገንዘብ ቀስ በቀስ ለመቀነስና ለማንሳት ያስተላለፈውን ውሳኔ ተከትሎ የመጣ ነው። መንግስት እንደሚለው ኢትዮጵያ ባለፈው አንድ አመት 132 ቢሊዮን ብር ለነዳጅ ድጎማ አውጥታለች። ይፋ የተደረገው ድጎማን ደረጃ የማንሳት ውሳኔ የኑሮ ውድነቱን ይበልጥ እንዳያነረው የሚሰጉ የምጣኔ ሀብት ባለሙያዎችና አስተያየት ሰጪዎች አሉ። የንግድና ቀጠናዊ ትስስር ሚኒስቴር ግን በዚህ ድምዳሜ አይስማማም። ሚኒስትር ዴታው አቶ ሀሰን ማህመድ ለጋዜጠኞች በሰጡት ቃል የምጣኔ ሀብት ባለሙያዎችም ሆኑ እርሳቸው የሚመሩት መስሪያ ቤት ያደረጉት ጥናት የነዳጅ ድጎማው ላይ የሚወሰደው የማሻሻያ እርምጃ በዋጋ ግሽበቱ ላይ የሚያሳድረው ጉልህ ተጽዕኖ እንደሌለ አመልክቷል ብለዋል።
የዋጋ ግሽበት አለ። በዚህ ኑሮ ውድነት ለምን ይሄ አሁን ጥያቄ ይመጣል የሚል አስተያየቶች ወይ ጥያቄዎች ይመጣሉ። ያ እንዳለ ሆኖ አንደኛ ባለፉት 8 ወራት ምንም አይነት የዋጋ ጭማሪ ሳይደረግ ካለፈው አመት ጀምሮ እስካሁን በ18% የነበረውን የዋጋ ግሽበት አሁን ወደ 32 ገብቷል። ምንም አይነት ዋጋ ሳይጨምር ማለት ነው። ነዳጅ ተጨመረ፣ ለዛ ነው እንትን የጨመረው፣ ትራንስፖርት የጨመረው፣ ለዛ ነው ዋጋ ግሽበት የሚያመጣው። እሱ በኢኮኖሚስቶች አይደገፍም፣ በእኛ ጥናት መሰረትም አይደገፍም። ምክንያቱም ቀጥተኛ የሆነ ኮሬሌሽን የለውም እና ይሄ ባለፈው አመት 18 የነበረውን እኛ ምንም ሳንጨምር 33% ያስገባው ነዳጅ ሳይሆን ሌሎች ምክንያቶች፣ ምርታማነትን መቀነስ፣ የጦርነቱ ጉዳይ፣ የዓለም ተጽዕኖ፣ የኮቪድ የተለያዩ ጉዳዮች ናቸው እና የብር የመግዛት አቅም መዳከም፣ የህገወጥ ነጋዴዎች እና ኮንትሮባንድ ስርዓቱን ወደ ስርዓቱ ማስገባት፣ እኛም በበኩላችን እንደ ንግድና ቀጠናዊ ትስስር ሚኒስትር ከፍተኛ ጥረት እያደረግን
የንግድና ቀጠናዊ ትስስር ሚኒስትር ነዳጅን ለታለመለት ዓላማ ለመዋል በሚል ታህሳስ ቀን በጸደቀውና የፊታችን ሐምሌ 1 በሚጀምረው አዋጅ አተገባበር ዙሪያ በቅንጅት ለመስራት ከድሬዳዋ አስተዳደር ካቢኔ ጋር ምክክር አካሂዶ ነበር። በመድረኩ ላይ ማብራሪያ የሰጡት የነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር አቶ አህመድ ቱሳ ለህዝብ ትራንስፖርት አገልግሎት የሚሰጡ የከተማ ታክሲዎችና አገር አቋራጭ ተሽከርካሪዎች ከሌሎች ተሽከርካሪዎች አንጻር ዋነኛ የድጎማ ተጠቃሚዎች እንደሚሆኑ ገልጸው፣ ይሁንና መጠኑ ቢለያይም ሁሉም ላይ የዋጋ ጭማሪ እንደሚኖር አስታውቀዋል።
ከድጎማ መውጫ ስልቶች ወይም ደግሞ ይሄ ዋጋ ማስተካከያ ስልቱ አንደኛው ለ5 ዓመት የሚቆይ ነው። ለ5 ዓመት የሚቆየው የትራንስፖርት አገልግሎት ለሚሰጡ ተሽከርካሪዎች የሚደረግ የነዳጅ ዋጋ ቅናሽ ነው። ወይም ደግሞ ዘአዘር ወይ ዋጋ በሚንጨምርበት ጊዜ ዋጋ ጭማሪው 10% ነው የሚሆነው። አንድ አሁን ለምሳሌ ሐምሌ ላይ 37 ብር ከሆነ ልዩነቱ አሁን መሸጫ ዋጋና መሸጥ በነበረበት ዋጋ መካከል 37 ከሆነ 13 ብር ከ70 ሳንቲም ብቻ ነው የሚጨመረው ማለት ነው። ይሄ ለ6 ወር ይቆያል። በዚሁ ዋጋ ለ6 ወር ዋጋ ዓለም ላይ ዋጋ ቢጨምርም ቢቀንስም በዚሁ ዋጋ ይቆያሉ ማለት ነው። በዚህ ጊዜ ምንድነው ታሪፍ ነው የሚሰራው እዚህ የባጃጅ ታሪፍ፣ የአውቶቡስ፣ የታክሲ ሁሉ። ስለዚህ በየ6 ወሩ ነው 10% እየተጨመረ በ5 ዓመት ጊዜ ውስጥ ወደ ትክክለኛ ዋጋ ይመጣሉ ነው ይሄኛው። ከዛ በኋላ ይቆማል። ሁለተኛው ጥቅል ድጎማ የሚባለው ነው። አሁን ለመንግስት ተሽከርካሪዎች፣ ለግል ባለሀብቱ፣ ለጭነት መኪኖች፣ ከዚህ ውጭ ከትራንስፖርት ከህዝብ ትራንስፖርት ውጭ ያሉት በሙሉ ሰኔ ላይ 25% ለነሱም ቢሆን ድጎማው ለአንድ አመት ይቀጥላል። በአንድ ጊዜ አንወጣም ካቱም በአንድ ጊዜ መውጣት ማለት ትልቅ ዳሜጅ ነው ኢኮኖሚ ላይ የሚመጣው። 25% ማለት እነዚህ ወደ 9 ብር አካባቢ ይሆናል ማለት ነው።
የድጎማውን አስፈላጊነት በተመለከተ ማብራሪያ የሰጡት የንግድና ቀጠናዊ ትስስር ሚኒስትር ዴኤታ አቶ ሀሰን ማህመድ መንግስት በወንጭ ንግድ ሀገሪቱ ከምታገኘው 4 ቢሊዮን ዶላር የሚጠጋ ገንዘብ ውስጥ ከ3 ቢሊዮን በላይን ለነዳጅ ግዢ የዋለው እንደሆነ ገልጸው ዋጋውን ለመደጎም የሚወጣው ወጪም በአመት 132 ቢሊዮን ብር ደርሷል ብለዋል።
ምንድነው ጥቅሙ? ምንድነው ጉዳቱ ለሀገር የሚያመነጨው? አሁን ይሄ 132 ሚሊዮን ቢሊዮን ብር የሀገሪቷ በጀት 1/5 ነው። ባለፈው ወር ብቻ 13 ቢሊዮን ነው የደጎምነውና ግንቦት ወር 13 ቢሊዮን እንደዚህ ያለ የጨመረ ስለሆነ ቢክነስ አለ እና መንግስት እየደጎመ ያለው ከ50% ወይም ከዛ በላይ ነው እና ያ ምን ነው ያመጣው? ቢክነትን ያመጣል። ኮንትሮባንድን ያበረታታል። ኮንትሮባንድን ስለሚያበረታታ ለዚህ አገር በኤክስፖርት ምን ያገኘው 4 ቢሊዮን 3.2 ቢሊዮን ለነዳጅ ብቻ ያወጣል። እንደገናም በሌለን አቅም ለገረቡት አገሮቻችን በኮንትሮባንድ እየገባ ያው ሲግብግብ ነጋሪዎች በኮንትሮባንድ ይወሰሩ ለጎረቤት ተቀሮቻችን በሌለን አቅም ድጎማ በተዘዋዋሪ እየደጎምን ነው ማለት ነው።
ነዳጅ
የተከበራችሁ አድማጮች ዝግጅቶቻችንን አጠናቀናል። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የሶማሊያ ህዝብ እንደ አውሮፓውያን አቆጣጠር ግንቦት 16 ቀን ሐሰን ሼክ መሐሙድን አዲሱ ፕሬዝደንቱ አድርጎ መርጧል። ረጅም ጊዜ ሲጓተት የቆየው ሂደት ተጠናቆ ምርጫው ተከናውኗል በማለት የጀመረው ርዕሰ አንቀጽ ሀገሪቱ የአራት ዓመት የስልጣን ዘመናቸው ባለፈው 2021 ዓመተ ምህረት በየካቲት ወር ባበቃው ፕሬዝደንት ስትተዳደር መቆየቷን አስታውሷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሶማሊያን ህዝብ የብሔራዊ ምርጫ ሂደቱ በመጠናቀቁ እንኳን ደስ ያላችሁ፣ ሐሰን ሼክ መሐሙድንም በመመረጦ እንኳን ደስ ያለው እንላለን፣ ከእርሶና ከመንግስቶ ጋር አብረን ለመስራት በጉጉት እንጠብቃለን ብለዋል። በሶማሊያ ለአመታት በተካሄዱት የውስጥ የፖለቲካ አምባጓሮች የተነሳ ወሳኝ የሆኑ ጉዳዮች ችላ ተብለው ቆይተዋል። ሶማሊያ ማደግ ትችል ዘንድ ማዕከላዊ መንግስትና ፌዴራላዊ ክፍላተ ሀገር በአፋጣኝ እርቀ ሰላም አምጥተው ሀገሪቱ በተደቀኑባት ዋና ዋና ፈተናዎች ላይ መስራት መጀመር አለባቸው ሲል ርዕሰ አንቀጹ አውስቷል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ በተለይ አፋጣኝ መፍትሄ የሚሹ ሁለት ጉዳዮች እንዳሉ አሳስበዋል። የመጀመሪያው ሽብርተኛው ቡድን አልሸባብ የደቀነውን አደጋ ማስወገድ እንደሆነ ገልጸዋል። የሶማሊያና የክልሉ ጸጥታ የሚመረኮዘው ባለን አቅም ሁሉ ተጠቅመን አልሸባብን በመታገላችን ላይ ይሆናል። ይኸውም በሶማሊያ የአፍሪካ ህብረትን የሽግግር ተልዕኮ አትሚስን መደገፍ፣ በሶማሊያ ሰላምና ጸጥታ ላይ አደጋ መደቀናቸውን የቀጠሉ የአልሸባብ ወኪሎችን ሀገሪቱን በሚመለከት በወጡት የማዕቀብ እርምጃዎች አማካይነት ማዕቀብ እንዲደነግግባቸው ማድረግ እንደሆነ የገለጹት የዩናይትድ ስቴትስ አምባሳደር ግሪንፊልድ ጽንፈኝነትን የሚያበረታታውን ዘግናኝ ሰብአዊ ሁኔታ ማቃለልም አስፈላጊ መሆኑን አስረድተዋል። ርዕሰ አንቀጹ ሲቀጥል በአርባ ዓመታት ባልታየ ደረጃ በከበደው ድርቅ ከስድስት ሚሊዮን የሚበልጡ ሶማሊያውያን ላይ አደጋ ተጋርጧል። የምግብ ዋጋ እጅግ አሻቅቧል። ሩሲያ በዩክሬን ላይ የምታካሂደው አረመኔያዊ ጦርነት ለሶማሊያ ስንዴና ሌላም የምግብ አቅርቦት እንዳይደርስ ማድረጉን ቀጥሏል። ይህም ህዝቡን ለቸነፈር ሊዳርገው ይችላል ካለ በኋላ ርዕሰ አንቀጹ በተዘረዘሩት ምክንያቶች የተነሳ ሀገሪቱ ላይ ለተጋረጠው ሰብአዊ አደጋ መፍትሄ መፈለግ አዲሱ የሶማሊያ መንግስት የሚጠብቀው ሁለተኛው ከባድ ፈተና ነው ብሏል። ባለፈው ሚያዝያ ወር ዩናይትድ ስቴትስ ለአፍሪካ ቀንድ ሰብአዊ እርዳታ የሚውል ከ200 ሚሊዮን ዶላር በላይ ተጨማሪ ድጋፍ እንደምትሰጥ ማስታወቋን አምባሳደር ግሪንፊልድ ጠቅሰዋል። የሶማሊያ ሰብአዊ ሁኔታ ከኢኮኖሚያዊ ደህንነቷ ጋር በቀጥታ የተያያዘ ነው። ይህ ደግሞ ከባድ ዕዳ የተጫናቸው ድሃ ሀገሮችን በሚመለከተው መርሃ ግብር የሚፈለግባትን ግዴታ ማጠናቀቅ በመቻሏ ላይ የሚመረኮዝ ነው ሲሉ አምባሳደር ግሪንፊልድ መናገራቸውን ርዕሰ አንቀጹ ጠቅሷል። የውጭ ጉዳይ ሚኒስትር ብሊንከን በበኩላቸው አሁን ሶማሊያ የህዝቧን ጥቅም ለማራመድ አስፈላጊ በሆኑ ፖለቲካዊ፣ ኢኮኖሚያዊና ጸጥታን በተመለከቱ የለውጥ እርምጃዎች ላይ ለማትኮር እድሉ መጥቶላታል ካሉ በኋላ ዩናይትድ ስቴትስ ሶማሊያ ሰላማዊ፣ የበለጸገችና ዲሞክራሲያዊት እንድትሆን ባለን የጋራ ግብ ከሀገሪቱ መሪዎች ጋር በአጋርነት ለመስራት በጉጉት ትጠብቃለች በማለት የተናገሩትን ጠቅሶ እርስ አንቀጹ ጽሑፉን አጠናቋል።
ቀደም ሲል የሰማችሁት እርስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች፣ እኛም ለምሽቱ የያዝናቸውን ዝግጅቶቻችንን አጠናቀናል። በዝግጅቶቻችን ላይ አስተያየት ካላችሁ አካፍሉን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ብርሃን ኃይሉ ስርጭቱን ስታቀናብርልን ቆይታለች። በነገው ምሽት ልዩ ልዩ ዝግጅቶቻችንን ተመልሰን እንገናኛለን። ለዛሬው ሰላም፣ በደህና እደሩ።